ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለት ጋዜጠኞችና አንድ የቀድሞ አንድነት ፓርቲ የድርጅት ጉዳይ ኃላፊ ታሰሩ።
እስከ 6 ሰዓት ተኩል ድረስ ምንም ፍንጭ ሳናገኝ በሚናቀው ሰው ሁሉ እየደወልን ቆየን። መጨረሻ ላይ ትናንትና ማታ ተይዘው ገርጂ ፖሊስ ጣቢያ እንደገቡ አወቅን። የዳንኤል ወንድም ሄዶ መግባት መጠየቅ አይቻልም፣ ነገር ግን ብርድ ልብስና ምግብ መቀበል ይቻላል ተብሎ አሁን 10 ሰዓት ላይ ተቀብሎ ነው የመጣው።
አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው።
ሁሉም ጋዜጠኛ ነን ያለ ሁሉ ጋዜጠኛ እንዳልሆነ ነው እኔ የምረዳው። ጋዜጠኛ የሆነው ደግሞ ጋዜጠኛ ስለሆነ መታሰር የለበትም። የታሰረበት ምክንያት በትክክል ተጣርቶ ነጻ መውጣት ያለበት ሰው ነጻ መውጣት አለበት።
ዶክተር ነገሬ ለንጮ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ናቸው። ዝርዝሩ በአብይ ርዕስ ይኖረናል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
አርብ ህዳር 9 2009 ዓ.ም ነው ዛሬ የምናስተናግዳችሁ። እኔ አዲሱ አበበና
ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረንና መሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
ኢትዮጵያ በትራፊክ አደጋ ምክንያት በሚሞቱ ሰዎች ብዛት በዓለም ቀዳሚ መሆኗ ተነገረ። በአዲስ አበባ ብቻ እስካለፈው ዓመት ግንቦት ወር ከ300 በላይ ሰዎች በትራፊክ አደጋ ሕይወታቸውን ሲያጡ ከ600 ሚሊዮን ብር በላይ የሚገመት ንብረት መውደሙም ታውቋል። መለስካቸው አመሃ አዲስ አበባ ያለው ዘጋቢያችን ማለቴ ነው ዜና አድርሶናል። በመጽሔት ዝግጅት እናቀርበዋለን። የፊታችን እሁድ በአዲስ አበባ በሚካሄደው 19ኛው ታላቁ ሩጫ በኢትዮጵያ 42,000 ሰዎች እንደሚሳተፉ አዘጋጆቹ አስታወቁ። ውድድሩ በአገሪቱ የአስቸኳይ ጊዜ አዋጅ ከታወጀ በኋላ ከፍተኛ ቁጥር ያለው ሕዝብ የወጣበት የመጀመሪያው ዝግጅት ይሆናል ተብሏል። በዚያ የሚገኙ የተለያዩ አመለካከትና ድጋፍ ያላቸው ሰዎች መሆናቸውን ያስታወሰው የታላቁ ሩጫ መስራችና ዳይሬክተር አትሌት ኃይሌ ገብረስላሴ ስንሳተፍ የሌሎችንም ስሜትና ፍላጎት መጠበቅ አለብን ይላል። አንዳንዶቹ ከዚህ ቀደም የተካሄዱ የታላቁ ሩጫ በኢትዮጵያ ዝግጅቶች የፖለቲካ መፈክሮችና የተቃውሞ ድምፆች የተሰሙባቸው እንደነበሩ ግን ይታወቃል። ውድድሩን አስመልክቶ ዛሬ በአዲስ አበባ ሂልተን ሆቴል የተሰጠ መግለጫ ነበረ። ያንን የተከታተለው እስክንድር ፍሬ በመጽሔቱ ይመለስና ዝርዝሩን ይሰጠናል።
ከመጠለያ ጣቢያ የተመለሱ የሶማሊያ ስደተኞች አዲስ ሕይወት ለመጀመር አስቸጋሪ እንደሆነባቸው ይናገራሉ። በኬንያው የስደተኞች መጠለያ ጣቢያ ዳዳብ ከ20 ዓመታት ቆይታ በኋላ የተመለሱት የ49 ዓመቱ ኢብራሂም ሐሰን ዛሬ አዲስ ሕይወት ለመጀመር ቀላል አልሆነላቸውም። ሁሉ ነገር እንግዳ ሆኖባቸው ተስተውለዋል። ይህን ሁሉ ዘመኔን ቤት ውስጥ ተኝቼ አላውቅም የሚሉት ኢብራሂም ሐሰን ግማሽ ሕይወቴን በስደተኞች መጠለያ ካምፕ አሳልፌ እነሆ ዛሬ በአንዲት አነስተኛ መሬት ላይ የራሴን ቤት ሠራሁ ብለዋል። ኢብራሂም ከስደት ከተመለሱ ያለፈው ጥቅምት ወር አንድ ዓመት ሆኗቸዋል። በትልቅነቱና በግዝፈቱ በዓለም ከታወቀው መጠለያ ጣቢያ ተመልሰው ታሪካቸውን ሲያወጉ ግን እንባ እየተናነቃቸው ነበር። ኬንያ የዳዳቡን መጠለያ ጣቢያ እንደ አውሮፓውያን ዘመን አቆጣጠር በዚህ በህዳር መጨረሻ እንደምትዘጋ በዓመቱ መጀመሪያ ገደማ ይፋ ያደረገች ቢሆንም አሁን ደግሞ እስከ መጪው ግንቦት ወር እንደሚዘልቅ አስታውቃለች። የተጨማሪ ጊዜ የሶማሊያ ባለሥልጣናት ሁኔታዎችን ለማመቻቸትና በሴኪሪቲ ረገድም ዝግጅት እንዲያደርጉ ፋታ ለመስጠት እንደሆነ ተገልጧል።
በናይጄሪያ ፖሊስ መግለጫ መሠረት ዛሬ አጥፍቶ ጠፊ ቦምብ ታጣቂዎች ሰሜን ምስራቃዊ ግዛት ውስጥ ጥቃቶችን አድርሰዋል። ሁለት የሲቪል ተከላካይ ተዋጊዎችንም ገድለዋል። ከእነርሱም አራቱ ሞተዋል። የቦርኖ ክፍለ አገር ፖሊስ ቃል አቀባይ ቪክተር ኢሱኩ ስለ ድንገቱ ሲያስረዱ ማይዱጉሪ ከተማ ከሚገኘው የፌዴራሉ ፍርድ ቤት ፊት ለፊት ሁለት ሴቶችና አንድ ወንድ ወደ ፍተሻ ኬላው ሲንደረደሩ ፖሊስ እርምጃ ለመውሰድ ተገዷል ብለዋል። አንደኛዋ አጥፍቶ ጠፊ ሴት የታጠቀችውን ፈንጂ ለኩሳ ራሷንና አንደኛውን ግብረ አበሯን ማውደሟን አስረድተዋል። ሁለተኛው አጥፍቶ ጠፊ ግን በቁጥጥር ስር ውላ በምርመራ ላይ እንደሚገኝ ተገልጧል። በባለስልጣኑ ተጨማሪ መግለጫ ከዚሁ ከተማ ወጣ ብሎ ሌሎች ሁለት አጥፍቶ ጠፊዎች በአንድ የአውቶቡስና ታክሲ መናኸሪያ ስፍራ ላይ ጥቃት አድርሰው ራሳቸውንና ሁለት የሲቪል ተከላካይ ተዋጊዎችን ገድለዋል። በናይጄሪያ አጥፍቶ ጠፊዎች ባለፉት 3 ዓመታት ጊዜ ውስጥ ጥቃት ሲያደርሱ የዛሬው 5ኛ መሆኑ ነው። አካባቢው ከ20 ሺህ በላይ ሰዎችን የገደለው የአገር በቀሉ ሙስሊም ነውጠኛ ቡድን የቦኮ ሐራም ትውልድ ስፍራ መሆኑ ይታወቃል።
የዚምባብዌ ተቃዋሚ ባለስልጣኖች እንደሚሉት አከራካሪ የሆነውን ቦንድ በመቃወም ዛሬ ሊደረግ የታቀደው ተቃውሞ ከመካሄዱ በፊት ብዙ ተቃዋሚዎች ታስረዋል ወይም ተጠልፈዋል። የአሜሪካ ድምፅ ራዲዮ ዘጋቢ ሴባስቲያን ሞፉ ከሐራሬ የላከውን ዘገባ አዳነች ፍሳዬ ታቀርባለች።
እስከ አርብ ማታ በነበረው ጊዜ ውስጥ አንዳንድ ተቃዋሚዎች የገቡበት አልታወቀም። ሀገሪቱ የገጠማትን የጥሬ ገንዘብ እጥረት ለማቃለል ሲሉ በያዝነው ወር ለግዢ ለማቅረብ ባሰቡት ቦንድ ላይ ተቃውሞ ለማካሄድ በታቀደበት ቦታ ላይ ፖሊሶች በብዛት ገብተውበታል። ተቃውሞውን የሚያስተባብሩ ሰዎችን ያሳፈሩ 2 መኪኖች ዛሬ ማለዳ በእሳት ተቃጥለዋል። ከተጠለፈው በኋላ የተለቀቀ ባትሶን ድዛማራ የተባለ ተቃዋሚ ሰዎች ወደ መኪናቸው አስገብተው ከደበደቡኝ በኋላ ራቆቴን አውጥተው ጫካ ውስጥ ጣሉኝ ይላል። የመንግስት ሰላዩ ተግባር ይመስለኛል ሲልም አክለዋል።
የገጠመኝ ቀላልና ጥሩ ተመክሮ አልነበረም። ይሁንና ዛሬ በደረሰብኝ ሳቢያ ተስፋ አልቆርጥም። ለተሻለች ዚምባብዌ ከመታገልም አያግደኝም። የተሻለች ዚምባብዌን ለማምጣት እስከሆነ ድረስ መኪና ማቃጠልን የመሳሰሉ ነገሮች መስዋዕት ማድረግ እችላለሁ። አንድ ቀን አዲስና የተሻለች ዚምባብዌ እንደምትመጣ አውቃለሁ። ስለሆነም እነዚህ መክፈል ካለብን ዋጋዎች አንዳንዶቹ ናቸው።
የዚምባብዌ ተቃዋሚዎች የሀገሪቱ መንግስት ሙስናንና የሰብአዊ መብት ረገጣን ሊያቆም አልቻለም ይላሉ። የሀገሪቱ ማዕከላዊ ባንክ ለማቅረብ ያቀደው ቦንድ ችግሩን አይፈታም፣ እንዲያውም ሀገሪቱን ወደ ገንዘብ ግሽበትና እጥረት ይመልሳታል። ገንዘቡን ዋጋ ቢስ እንዲሆን ያደርጋል ይላሉ የተቃውሞ መሪዎች። ዚምባብዌ በገንዘቧ ላይ በደረሰው ግሽበት ምክንያት ከ7 ዓመታት በፊት ገንዘቧን ትታ ዋና ዋና የውጭ ገንዘቦችን በአብዛኛው ዶላርን ስትጠቀም ቆይታለች። መንግስት የአዲሱ ቦንድ ዋጋ ከዶላር እኩል ይሆናል፣ የገንዘብ እጥረትን ከማቃለልም በላይ የውጭ ምንዛሪን ከሀገሪቱ በድብቅ ማስወጣትን ሊያስቆም ይችላል ይላል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የስልጣን ዘመናቸውን እየጨረሱ ያሉት ተሰናባቹ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከዋና ዋና የአውሮፓ ሀገሮች መሪዎች ጋር ዛሬ አርብ ጀርመን ውስጥ ተገናኝተው በመላ አትላንቲክ ሸሪክ ሀገሮች ላይ በተጋረጡ የኢኮኖሚና የጸጥታ ችግሮች ዙሪያ መወያየታቸው ተነገረ። ከጀርመን፣ ከእንግሊዝ፣ ከፈረንሳይ፣ ከኢጣሊያና ከስፓኝ መሪዎች ጋር የተካሄደው ይህ ውይይት ከአንድ ቀን ቀደም ብሎ ከጀርመኗ መራሄ መንግስት አንጌላ መርክል ጋር ያደረጉት ንግግር ቀጣይ መሆኑም ታውቋል። ፕሬዚደንት ኦባማ ከአገሮቹ መሪዎች ጋር ባካሄዱት ውይይት በምስራቅ ዩክራይን ካለው ውዝግብ ጋር በተያያዘ በሩሲያ ላይ የተጣለው ማዕቀብ እንዲቀጥል ተስማምተዋል። ፕሬዚደንት ኦባማ በግሪክ የጀመሩትን የአውሮፓ ጉብኝታቸውንም ዛሬ ጀርመን ውስጥ ያጠናቀቁ ሲሆን አንድ ከዋይት ሀውስ ይፋ የሆነ መግለጫ እንዳመለከተው ፕሬዚደንት ኦባማ ሸሪክ የአውሮፓ አገሮች ባሳዩት ትብብር አመስግነዋል።
የዩናይትድ ስቴትስ ተመራጩ ፕሬዝዳንት ዶናልድ ትራምፕ ሪፐብሊካኑን ሴናተር ጄፍ ሴሽንን ጠቅላይ አቃቤ ሕግ እንዲሆኑ መምረጣቸውን ዘገባዎች ጠቁመዋል። ሌሎቹም የአስተዳደራቸው ቁልፍ ቦታዎች ተሿሚዎችን መርጠዋል ተብሏል። የሴኔተር ሴሽንስን ለጠቅላይ አቃቤ ሕግነት መታጨት የተመራጩ ፕሬዝዳንት የሽግግር ቡድን ባያረጋግጥም በርካታ የዜና ዘገባዎች ለእጩ መረጣው ሂደት ቀረብ ያለ ምንጮችን ይጠቅሳሉ። ሴናተር ሴሽንስ በፕሬዚዳንታዊ ምርጫ ዘመቻ ወቅት የዶናልድ ትራምፕ ጠንካራ ደጋፊና አማካሪም ነበሩ። ሚስተር ትራምፕ ጡረተኛውን ሌፍትናንት ጀኔራል ማይክ ፍሊንን ለብሔራዊ ጸጥታ አማካሪ ማጨታቸው ዘገባዎች ይጠቁማሉ።
ይህ በእንዲህ እንዳለ የተመራጩን የዩናይትድ ስቴትስ ፕሬዚደንት የዶናልድ ትራምፕን የሽግግር ዝርዝር በሚያሳየው ድረገጽ መሠረት ሚስተር ትራምፕ የካንሳሱን የምክር ቤት አባል ማይክ ፖምፕን የሲአይኤ ኃላፊ አድርገው ሰይመዋል። ፖምፒዮ በአርበኝነት ያገለገሉ የምክር ቤት አባልና የቀድሞው የጦር ሰራዊት መኮንን ሲሆኑ በምክር ቤቱ የደህንነት ኮሚቴ ውስጥ ያገለገሉና እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ም ቤንጋዚ ሊቢያ ውስጥ በአሜሪካውያን ዲፕሎማቶች ላይ የደረሰውን የሽብርተኞች ጥቃት በሚመረምረው ኮሚቴ ውስጥም ሰርተዋል። ለሰዓቱ ያለን ዜና ይኸው ነው። ዜናዎቹን አደመጥን። አሁን የዕለቱ አብይ ርዕስ።
ሁለት ጋዜጠኞችና አንድ የቀድሞ አንድነት ፓርቲ የድርጅት ጉዳይ ኃላፊ ታስረዋል። ቀደም ሲል እንዳሰማ ነው በተለያዩ በግል ባለቤትነት በሚታተሙ ጋዜጦች፣ መጽሔቶችና በማኅበራዊ ጉዳዮች ላይ በመጻፍ በሬዲዮም የተለያዩ አስተያየቶችን በመስጠት የሚታወቁት ኤልያስ ገብሩና አናንያስ ሶሪ እንዲሁም የቀድሞው አንድነት ፓርቲ የድርጅት ጉዳይ ኃላፊ አቶ ዳንኤል ሽበሺ ታስረዋል። ሰማያዊ ፓርቲ እስካሁን 23 አባላቶቹ ከ80 በላይ ደጋፊዎቹ እንደታሰሩ ይናገራል። መንግሥት ሰዎች በመጻፋቸው ምክንያት አልታሰሩም ነው የሚለው። ጽዮን ግርማ ዝርዝሩን ይዛለች።
ጋዜጠኛ ኤልያስ ገብሩ የተለያዩ ጋዜጦችና መጽሔቶች ላይ በመጻፍ ይታወቃል። እንቁ የተሰኘው መጽሔት በሚያዘጋጅበት ወቅት መጽሔቱ ላይ በቀረበ ጽሑፍ ምክንያት ክስ ቀርቦበትና ታስሮ በዋስ ከተለቀቀ በኋላ ጉዳዩን በውጭ ሆኖ እየተከታተለ የሚገኝ ጋዜጠኛ ነው። አሁን በማህበራዊ ሚዲያ በተለይ በፌስቡክ ገጹ ላይ የተለያዩ ጽሑፎችንና አስተያየቶችን በመጻፍ ይታወቃል። ጋዜጠኛ አናንያ ሶሪም እንዲሁ የተለያዩ ጋዜጦችና መጽሔቶች ላይ በመጻፍ ይታወቃል። በሬዲዮም እየቀረበ አስተያየት በመስጠትም ይታወቃል። በፌስቡክ ገጹም ላይ በተለይ መንግስትን በሚተቹ ጽሁፉ ይታወቃል። በቅርቡም በሬዲዮ ፋና በኢትዮጵያ ጉዳይ ላይ በተደረገ ውይይት ከመንግስት ባለስልጣናት ጋር ቀርቦ ክርክር አድርጓል። አቶ ዳንኤል ሽበሽም የቀድሞ የአንድነት ፓርቲ የድርጅት ጉዳይ ኃላፊ ነበር። ለ2 ዓመት በእስር ቆይቶ በነጻ ከተለቀቀ በኋላ አቃቤ ሕግ ይግባኝ በማለቱ ጉዳዩን በውጭ ሆኖ እየተከታተለ ነበር። 3 ወጣቶች በትላንትናው ዕለት መታሰራቸው ተሰምቷል። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ቀደም ሲል ከአቶ ዳንኤል ሽበሽ ጋር በአንድ ላይ ታስሮ ነበርና 3 ወጣቶች መታሰራቸውን ማረጋገጡን ለአሜሪካ ድምጽ ተናግሯል።
ጠዋት እንግዲህ ወደ 2 ሰዓት አካባቢ ነው የዳንኤል ባለቤት ደወለችልኝ። የዳንኤል ስልክ ዝግ ነው፣ ላገኘው አልቻልኩም፣ ቤትም አላደረውም ብላ ደወለችልኝ። እዛ ሁሉም ቦታ ጓደኞቹ ጋር አናንያ ጋር፣ ኤልያስ ግብሩ ጋር ስንደውል የእነሱም ስልክ አይሰራም። ሀብታሙ አያሌው ጋር ስደውል እኔ ጋር አልመጣም ብሎ እሱም በበኩሉ መፈለግ ጀመረ። እስከ 6 ሰዓት ተኩል ድረስ ምንም ፍንጭ ሳናገኝ በምናውቀው ሰው ሁሉ እየደወልን ቆየን። መጨረሻ ላይ ትናንትና ማታ ተይዘው ገርጂ ፖሊስ ጣቢያ እንደገቡ አወቅን። የዳንኤል ወንድም ሄዶ መግባት መጠየቅ አይቻልም፣ ነገር ግን ብርድ ልብስና ምግብ መቀበል ይቻላል ተብሎ አሁን 10 ሰዓት ላይ ተቀብሎ ነው የመጣው። ስለዚህ ማየት አይቻልም፣ ገርጂ ፖሊስ ጣቢያ እንዳሉ ተረጋግጧል። ሶስቱም አናንያስ ወይም ኤልያስ ገብሩም ዳንኤል ሽበሽም አንድ ቦታ ገርጂ ፖሊስ ጣቢያ እንዳሉ አረጋግጠናል።
የአቶ ዳንኤል ባለቤት ወይዘሮ ቡዝዬ ባለቤቷ መታሰሩን እንጂ በምን ሁኔታ እንደታሰረ እንደማታውቅ ገልጻልናለች።
ትናንት ነበረ ጠዋት ከቤት ለስራ ጉዳይ የወጣው። ቀን ላይ አልተደዋወልንም። ማታ እያመሸብኝ ሲሄድ ደወልኩለት። ስልኩ ጠራና በኋላ አላነሳልኝም እና መልሶ ተዘጋ። ስደውል ታደረና ጠዋት እኔ በቃ እርሊ ፍለጋ ወጣው። ያው ቀድሞውንም ያው ስለምንሰጋ ምናልባት ስልኩም ያለ ወትሮ ስለተዘጋብኝ ያው ፍለጋ ወጣው በየፖሊስ ጣቢያዎቹ። ምናልባት እነዚህ ኮማንድ ፖስቶቹ ያው ወደ ማዕከላዊ ምናምንም ስለማይልኩ ፖሊስ ጣቢያ ይሆናል በሚል ግምት፣ እሱ ያው ኮልፌ ቀራኒዮ ስለነበረ ወደ ሄድኩኝ ወደ ክፍለ ከተማው። እንደገና ወደ አራዳም ሌሎች ፖሊስ ጣቢያ ሄጄ ያው ለስሜታ አስመዘገብ ወንድሞቹ ምንም በየቅረጨችን ተሯጥን ልናገኘው አልቻልንም። በኋላ ላይ ግን ከሰዓት በኋላ ነው ጓደኛው የነገረን ደውሎ ነገ ጠዋት ደን እናጣራ ነው እንግዲህ ወደ ገርጂ ፖሊስ ጣቢያ ነው ያለው ነው የተባልነው። ምን ያህል ነት እንደሆነ አላወቅም።
በአስቸኳይ ጊዜ አዋጁ ምክንያት ስሙንም ድምፁንም እንዳንጠቅስ የጠየቀን የታሰሩት ወጣቶች ጓደኛ እነ ኤልያስ ገብሩ የታሰሩት በኮማንድ ፖስቱ እዝ ስር ሊሆን ይችላል የሚል እምነት እንዳለው ገልጾ፣ በዚህ አስቸኳይ ጊዜ አዋጅ ሰበብ ጋዜጠኞች፣ ጸሐፊያን እንዲሁም ሀሳባቸውን የሚገልጹ ሰዎች ሁሉ እየታሰሩ እንደሆነ ይናገራል። በቅርቡ የተሾሙትን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮን ማምሻውን አግኝቼ ጠይቄያቸው ነበር። የአስቸኳይ ጊዜ አዋጁ የታወጀው የሀገሪቱን ሰላም ለማስጠበቅና ነገሮችን ወደ ተረጋጋ ሁኔታ ለመመለስ ነው ብለዋል።
የአስቸኳይ ጊዜ አዋጅ ታወጅ ደግሞ መሰረታዊ የሆኑ ልንከተላቸው የሚገባን የተቀመጡ ጉዳዮች አሉ። በተለይም ደግሞ ከኢንሳይቴሽን ወይ ደግሞ ማነሳሳት ህዝብን ለማይሆን ወይ ደግሞ ለሰላምን ወደሚያደፈርስ የሚያስከዳቸው ጉዳዮች ያው እየተከለከሉ እንደሆነ በግልጽ ተቀምጧል እና ከዛ ጋር በተያያዘ አንዳንድ ጊዜ የታሰሩ ሰዎች እንደሚታወቀው በምክንያት ነው የሚታሰሩት። ታይቶ ደግሞ በሂደት እየተፈቱ እንደሆነ ይታወቃል።
የታሰሩት ወጣቶች ጓደኛ እንዳለው መንግስት በአስቸኳይ ጊዜ አዋጁ ምክንያት ከ11600 በላይ ዜጎች ማሰሩን ይፋ ማድረጉን አስታውሶ በዚህ አዋጅ ስር ለእስር ከሚዳረጉ ዜጎች በተጨማሪ ጋዜጠኛ፣ ጸሐፍትና በሰላማዊ መንገድ መንግስትን የሚቃወሙ የእስር ሰለባ ናቸው ይላል። ለዚህም በምሳሌነት በቅርቡ በድጋሚ የታሰረውን የኢንተርኔት አምደኛ በፍቃዱ ኃይሉን አስታውሷል። ዛሬና ትላንት የታሰሩትም እነ ኤልያስ ገብሩ ምሳሌ ናቸው ብሏል። የኮሚኒኬሽን ጉዳይ ሚኒስትሩ ዶክተር ነገሪ ሌንጮ ሰዎች ስለ ጻፉና ስለ ተናገሩ አይታሰሩም ይላሉ።
ከህግ ውጪ እንዲሁስ አንድ ሰው ዘሎ ሰውን ማሰር አይችልም። አንዳንድ ጊዜ ስህተቶች የሚፈጥሩበት ሁኔታ በመሬት ላይ ያለው ማለት ነው። ህጉ እንዳለ ስህተቶች ሊፈጥሩ ይችላሉ። ያን ስህተት ደግሞ ፈጥኖ ማስተካከል አስፈላጊ ይመስለኛል። ከዛ ውጪ ግን ስለ ጻፉ ብቻ አይታሰሩም። ነገር ግን ይህ የተጻፈው የሚታይበት ሁኔታ ይኖራል ማለት ነው። ምክንያቱም ኢትዮጵያ እንደ የትኛውም ሀገር ሰላም ትፈልጋለች፣ ልማት ትፈልጋለች፣ ዲሞክራሲ እንዲያድግ ትፈልጋለች። ይሄ ሊሆን የሚችለው ደግሞ እያንዳንዱ ሰው ጋዜጠኛም ጭምር ማለት ነው ኃላፊነቱንና ግዴታውን ማወቅ አለበት። ነጻ ስንል እኮ ነጻነት በነጻነት ሀሳብን መግለጽ ሲባል እኮ የሌላውንም ነጻነት እስካላደረገ ድረስ መሆን አለበት ወይ ደግሞ የራሳችንን ሀሳብ ስንገልጽ የሌላውንም መብት የሌላውንም ክብር ደግሞ መጠበቅ አለብን ማለት ነው። ስለዚህ ይሄንን የሚያይና ትክክል ነው አይደለም የሚል አካል ደግሞ መኖር አለበት በየትኛውም ሀገር ውስጥ እንዳለው ማለት ነው። ስለዚህ ይሄ ጊዜ የሚፈታ ጉዳይ ይሆናል እና አንድ ሰው ታሰረ ተብሎ እንዲሁ የሰዎችን ስም እንግዲህ ቅድም ጠቅሼልሻለሁ ሁሉም ጋዜጠኛ ነን ያለ ሁሉ ጋዜጠኛ እንዳልሆነ ነው የምረዳው። ጋዜጠኛ የሆነው ደግሞ ጋዜጠኛ ስለሆነ መታሰር የለበትም። የታሰረበት ምክንያት በትክክል ተጣርቶ ነጻ መውጣት ያለበት ሰው ነጻ መውጣት አለበት።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ በበኩላቸው ከጋዜጠኞች በተጨማሪ አባሎቻቸውና ደጋፊዎቻቸው እንደታሰሩባቸው ይናገራል።
23 አመራርና አባላት ናቸው የታሰሩት። የታሰሩበት ቦታ አዲስ አበባና በተለያዩ የሀገሪቱ ክፍሎች ናቸው። ባህር ዳር አለ፣ ደሴ አለ፣ ሀይቅ አለ፣ ሰቆጣ አለ፣ ኦሮሚያም ብዙ ቦታዎች አሉ እና 23 አመራርና አባላት ናቸው የታሰሩት። ከደጋፊዎቹ ጋር ከ80 በላይ ናቸው። ፍርድ ቤትም አልቀረቡም፣ ክስም የለም፣ ምንም የለም። በዚህ በኮማንድ ፖስቱ ነው የታሰሩት ነው የተባለው።
እነዚህ ወጣቶች የታሰሩት ያለ ምክንያት መሆኑን በአስቸኳይ ጊዜ አዋጁ ላይ ፓርቲዎች በሰላማዊ መንገድ መቃወማቸውን ያቁሙ የሚል ባለመኖሩ ሊፈቱ ይገባል በሚል አስቸኳይ ጊዜውን ለማስፈጸም የተቋቋመውን ቦርድ በጽሁፍ ቢጠይቁም ቦርድ ከቦርዱ ስልክ ተደውሎ እናናግራችኋለን መባሉን ተናግሮ አቶ የሸዋስ ነገር ግን በማናገር ፋንታ ከነበሩበት እስር ቤት ዛሬ ወዳልታወቀ ቦታ እየተወሰዱ ናቸው፣ ሰዎች አሁንም እየታሰሩ ነው ብሏል።
አብይ ርዕሱን ነበር ያደመጥነው። ወደ መጽሔት ትንታኔ እናልፋለን። የኢትዮጵያ መንግሥት ሐሳብን የመግለጽ ነጻነት መድረኩን ክፍት እስኪያደርግና ያሰራቸውን ጋዜጠኞች እስኪፈታ መጎትጎትና ጫና እንዲደረግበት መግፋቱን እንደማያቆም ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ አስታውቋል። የሲፒጄ የአፍሪካ መርሃ ግብር ዳይሬክተር አንጀላ ኩንታል ትላንት ለአሜሪካ ድምፅ በሰጡት ቃል ኢትዮጵያ ውስጥ በመገናኛ ብዙሃንና በጋዜጠኞች ላይ የሚደረገው ማዋከብ እየበረታ መምጣቱን ተናግረዋል። ሰሎሞን አባተ ዳይሬክተሯን አንጀላ ኩንታልን አነጋግሮ ተከታዩን ዘገባ አጠናቅሯል።
ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ ትናንት ባወጣው መግለጫው የኢትዮጵያ መንግሥት ባለሥልጣናት ባለፉ ቅርብ ሳምንታት ውስጥ 2 ጋዜጠኞችና 2 የኢንተርኔት ላይ አምደኞችን ማሰራቸውን አመልክቶ ነበር። በትናንቱ የሲፒጄ መግለጫ ላይ የተጠቀሱት ጋዜጠኞች ዛሬ የታሰሩትንና ቀደም ሲል በእስር ላይ የቆዩትን የማይጨምር ሲሆን ሲፒጄ በዚሁ መግለጫው ላይ በስም የጠራቸው በፍቃዱ ኃይሉ፣ ናትናኤል ፈለቀ፣ አቤል ዋበላና አጥናፍ ብርሃኔ የሽብር ክስ እንደተመሠረተባቸው ተሟጋቾች በማኅበራዊ ሚዲያ ላይ መጻፋቸውን አመልክቷል። የኦሮሚያ ብሮድካስቲንግ አገልግሎቱ ጋዜጠኛ አብዲ ገዳ ያለበት እንደማይታወቅ ሲፒጄ በትናንቱ መግለጫ ላይ ጠቅሶ የነበረ ቢሆንም በአንድ የአዳማ ፖሊስ ጣቢያ ውስጥ ተይዞ እንደሚገኝና ሄደውም ያዩት ሰዎች መኖራቸውን ምንጮች ለቪኦኤ ገልጸዋል። የኢትዮጵያ ባለሥልጣናት የአስቸኳይ ጊዜ አዋጁ ከታወጀ ወዲህ ከ11,000 በላይ ሰው ማሰራቸውን የአስቸኳይ ጊዜ አዋጁ አፈጻጸም መርማሪ ቦርድ ሰብሳቢ አቶ ታደሰ ሆርዶፋ የዛሬ ሳምንት በቴሌቪዥን ቀርቦ መናገራቸውንም ሲፒጄ አስታውሷል። የመንግስቱን ለተቃዋሚዎች የሚሰጠውን ምላሽ የሚተቹ ሰዎችን ዝም ለማሰኘት መሞከር መረጋጋት አያመጣም ስትል ደቡብ አፍሪካዊቱ ጋዜጠኛና የሲፒጄ የአፍሪካ መርሃ ግብር ዳይሬክተር አንጀላ ኩንታል አሳስባለች። ኩንታል ለቪኦኤ በሰጠችው ቃል ሁኔታዎች ዓለም አቀፉን የጋዜጠኞች ደህንነት ተሟጋች ቡድን በብርቱ እንደሚያሳስቡት ተናግራለች።
We've been very concerned at what we've been seeing over the past few months, in fact, in terms of what's happening to press freedom in Ethiopia.
ኢትዮጵያ ውስጥ በፕሬስ ነጻነት ላይ ባለፉት ጥቂት ሳምንታት ውስጥ እየተፈጸመ ባለው ሁኔታ በጣም እየተጨነቅን ነው። በተጨማሪም እየተወሰዱ ያሉ የኃይል እርምጃዎች ማህበራዊ ሚዲያን የመዝጋቱ ነገር እያሳሰበን ነው። ህዝቡ ሐሳቡን የሚያሰማበት መድረክ እየጠበበ ነው።
ኢትዮጵያ የጋዜጠኞችን አያያዝ በተመለከተ ስሟ እንዲሁም ያማረ አይደለም ትላለች አንጀላ ኩንታል።
As we well know that Ethiopia of course doesn't have a very good record when it comes to
ደህና አድርገን እንደምናውቀው የጋዜጠኞችና የብሎገሮችን መታሰር በተመለከተ ኢትዮጵያ እንዲሁም ታሪኳ ጥሩ አይደለም። አሁን ደግሞ ያ የማዋከብ አድራጎት እንደገና ተነስተውበታል። ሀገሪቱ በአስቸኳይ ጊዜ ሁኔታ ውስጥ በመሆኗ ያ የከፋ አያያዝ እየቀጠለ እንደሚሄድ መገመት ይቻላል። ይህ ስጋታችን ነው መግለጫ እንድናወጣ የገፋፋን።
ምንም እንኳ ሲፒጄ ትናንት ያወጣው መግለጫ ሰሞኑን በቁጥጥር ስር መዋላቸው በተገለጸ 4 ጋዜጠኞችና ብሎገሮች ላይ ያተኮረ ይሁን እንጂ እስክንድር ነጋ፣ ተመስገን ደሳለኝና ሌሎችም ታሳሪዎች ያሉበትን ሁኔታ እየተከታተለ እንዲለቀቁ ጉትጎታና ዓለም አቀፍ ግፊት እንዲደረግ መጮሁን እንደማያቆም አንጀላ ገልጻለች። ኢትዮጵያ በአፍሪካ ግብጽና ኤርትራን ተከትላ ብዙ ጋዜጠኞችን እስር ቤት በማጎር የምትታወቅ፣ በሳንሱር ደግሞ በዓለም በአራተኛ ደረጃ የምትጠቀስ ሀገር መሆኗንም የሲፒጄዋ የአፍሪካ ፕሮግራም ዳይሬክተር አመልክታለች።
In terms of what we see from the Ethiopian government, certainly doesn't have a regard for freedom of speech, freedom of expression.
የኢትዮጵያ መንግስት ለመናገር ነጻነት፣ ሐሳብን ለመግለጽ ነጻነት ክብር እንደሌለው ምንም የሚያጠራጥር አይደለም። እናም ባለስልጣናቱ ከጠባብ የራሳቸው ጥቅሞችና አስተሳሰብ ባሻገር እንዲመለከቱ ጥሪያችንን እናስተላልፋለን። አስተሳሰባቸው ጠባብ ባይሆን ኖሮ ኢትዮጵያውያን ሁሉ በዓለም አቀፍ ድንጋጌዎች የተረጋገጡ ሐሳብን የመግለጽ ነጻነት የሚጨምሩ መብቶች እንዳሏቸው በተገነዘቡና እነርሱን ለማስከበርና ለመጠበቅ ቁርጠኝነታቸውን ባሳዩ ነበር። ህዝቡ፣ ጋዜጠኞች፣ ብሎገሮች ሐሳቦቻቸውን በነጻ እንዲያንሸራሽሩ በፈቀዱ ነበር።
የኢትዮጵያ መንግስት ዓለም አቀፉን የጋዜጠኞች ደህንነት ተሟጋች ቡድን ከመሳሰሉና ከመብቶች ተሟጋቾች የሚቀርቡበትን ውንጀላዎች በተደጋጋሚ ሲያስተባብል ነው የሚሰማው። እናም የአሁኑን የሲፒጄን መግለጫ ከሌሎቹ ምን ሊለየው ይችላል? መንግስቱስ ከቀደሙት ምላሾች የተሻለ መልስ የሚሰጥ ይመስልሻል? አንጀላ ኩንታል።
You know, I have to be an eternal optimist. I cannot afford to sit here and say that I'm going to
አየህ መጪውን በቀና ሁኔታ የምጠብቅ መሆን አለብኝ። የኢትዮጵያ ባለስልጣናት አያዳምጡም ብዬ ተስፋ መቁረጥና እርግፍ አድርጌ መቀመጥ አልችልም። እየጮሁ ድምጽ ያሰሙ መቆየት ነው የሚሻለው። ባለፉት ጊዜዎችም በዚህ መንገድ ያተረፍነው የተሳኩልን አጋጣሚዎች አሉ።
የሲፒጄ ያሁኑ ጥያቄ የኢትዮጵያ መንግስት በመገናኛ ብዙሃን ላይ እያካሄደ ነው ያለውን የበረታ ወከባ እንዲያቆምና ያሰራቸውን ጋዜጠኞችና ብሎገሮች ሁሉ እንዲፈታ ነው። ሰሞኑን ተይዘው በቁጥጥር ስር ከዋሉ ጋዜጠኞች መካከል በፍቃዱ ኃይሉ የታሰረው ለአሜሪካ ድምፅ የጥያቄው መልስ ፕሮግራም በሰጠው አስተያየት ምክንያት መሆኑ ተነግሯል። ከጥቂት ሳምንታት በፊት ተላልፎ ከነበረው ዝግጅት ቀንጨብ አድርጌ ላሰማችሁ።
እንግዲህ መስዋዕትነቱ የመጣው ራሱ በዕጣ ፈንታ ይመስለኛል። እዚህ ሀገር እየተፈጠር ነው ወይም ተወልደን የተገኘ ነው አጋጣሚ እንደሆነ ሁላ ማለት ነው። ወደ ወጥመዱ ዘለን አይደለም የገባ ነው። ነገር ግን ያለው ነባራዊ ሁኔታ አለ፣ የፖለቲካው ሁኔታ እና እኛ ደግሞ እዚህ ነው የምንኖረው። የራሳችንንም ዕጣ ፈንታ ሼፕ በማድረግ ሂደት ውስጥ መሳተፍ እንፈልጋለን። ያ ህገ መንግስታዊ መብታችን ቢሆንም በተግባር ግን የተፈቀደ አይነት ነገር ባለመሆኑ ከእንግዲህ ከጉልቤዎቹ ጋር ፊት ለፊት እንላተማለን ማለት ነው። ያ የፈጠረው ነገር ወይም የወለደው ነገር ነው መስዋዕትነቱ የሚመጣው።
ሲፒጄ ትናንት ያወጣውን ክስና አቤቱታ የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ አጣጥለውታል። ማምሻውን ባልደረባዬ ጽዮን ግርማ አነጋግራቸው ነበር።
አንደኛ መታወቅ ያለበት ሲፒጄ መረጃውን እንዴት ነው የምሰበስበው የምለውን በትክክል ማየት ያለብን ይመስለኛል። የሚሰጠው አስተያየት በትክክል ገለልተኛ ነው ወይ ደግሞ እንዲዎች ለጋዜጠኞች መብት የቆመ ድርጅት ብሎ ራሱን እየጠራ እንዲሁ የጋዜጠኝነትን ታፔላ በራሳቸው ላይ ለጥፎ፣ ነገር ግን ስራቸው የጋዜጠኝነት ስራ የማይመስል የሚሰሩ ሰዎችን እንዲሁ ማንም ሰው ጋዜጠኛ ነኝ ስላለ ብቻ ሕግን ለማስከበር እርምጃ በሚወሰድበት ጊዜ ጋዜጠኞች ታሰሩ ብሎ ነው ብዙ ጊዜ ዘገባውን የሚያቀርበው ሪፖርቱን የሚያቀርበው። ያንን መጣራት አስፈላጊ ይመስለኛል። ምክንያቱም እንደ አንድ ባለሙያም እኔ የሲፒጄን ስራዎች ሪፖርቶች ይከታተል ነበር እና ምን ያህል ሪላያብል ነው ሶርሳቸው። ምክንያቱም አይዲዮሎጂካል ኢምፕሊኬሽንም አለው በአንድ በኩል ሲፒጄ እንደዚህ በሚያደርግበት ጊዜ ሁሉንም ሀገር በአንድ አይን ያያል ብዬ አላምንም። ስለዚህ በኢትዮጵያ ውስጥ ደግሞ እንደሚታወቀው የጋዜጠኝነት ሙያ ምን ያህል የሙያውን ዝግጅት ያላቸው ሰዎች በትክክል ኃላፊነታቸውና ግዴታቸውን አውቆ እየሰሩ ነው ብሎ መጠየቅ ሲገባቸው፣ እንዲሁ ሲፒጄ የምለው ማንም ሰው የፈለገውን ይጻፍ፣ ያ የጻፈው ደግሞ ኮንሲኮንሱ ማንን የሚጉዳ ጉዳያቸው አይደለም። የሀገር ባለቤት የሚያገባው የህዝብን ሰላም መጠበቅ ኃላፊነት የሰጠው መንግስት ደግሞ ህዝብን ደግሞ የራሱን ሰላም መጠበቅ የሰጠው ኃላፊነቱን ለመወጣት ለሚወሰዱ እርምጃዎች ይኖራሉ። ስለዚህ አሁን ለቪኦኤ መረጃ ስለሰጠ ነው ፌስቡክ ፔጁ ላይ ስለጻፈ ነው የሚለው መጣራት ያለበት ይመስለኛል። ኦኬ ወይ እሱ ወይ ደግሞ ሌሎች ሰዎች እንደዚህ ብሎ ሊሆን ይችላል። እኔ ግን ይህንን መደምደሚያ መቀበል አልችልም። በትክክል ከተጣራ በኋላ የታሰረበት ምክንያት በግልጽ ይታወቃል፣ ያው ይገለጻል። ያኔ ተቀባይነት ያለ ሆኖ ከተገኘ ህጋዊ እርምጃ መስተካከያ ነው የምጥለው። ካልሆነ ተጣርቶ ነጻ የሚወጣበት ሁኔታ አለም ነው። ምንም በቃ ምንም ጥፋት እንደማያጠፉ ሁል ጊዜ በቃ ከጥፋት ነጻ እንደሆኑ አድርጎ መቁጠር ራሱ ስህተት ይመስለኛል። ምንድን ነው የተጻፈው? ኢምፕሊኬሽኑ ምንድን ነው? ጉዳቱ ጥቅሙ ምንድን ነው የሚለውን እኮ ማየት አስፈላጊ ይመስለኛል። የእሱ እንግዲህ በህግ የተያዘ ስለሆነ ስጣራ የምናውቀው ይሆናል።
በነገራችን ላይ በፍቃዱ ኃይሉ በታሰረበት ወቅት በጸጥታ ኃይሎች የተነገረው ቪኦኤ ላይ በሰጠው አስተያየት ምክንያት እንደነበረ ጠበቃው አቶ አመሃ መኮንን ለቪኦኤ የሰጡትን መግለጫ በወቅቱ መዘገባችን ይታወሳል። ሲፒጄ መረጃ እንዴት እንደሚያሰባስብ የአፍሪካ ፕሮግራም ዳይሬክተሯን አንጀላ ኩንታልን ጠይቄያት ነበር። ሲፒጄ ወደ ኢትዮጵያ ገብቶ ሁኔታዎችን ለመፈተሽ ወይም ከባለሥልጣናቱ አስተያየት ለማግኘት የሚያቀርባቸው ጥያቄዎች ሁልጊዜም ምላሽ እንደማያገኙ አንጀላ ገልጻለች።
ለጥያቄዎቻችን ከኢትዮጵያ መንግስት መልስ ለማግኘት እጅግ አስቸጋሪ እየሆነ ነው። ዛሬ ያወጣነውን መግለጫ ስናዘጋጅ አዲሱን የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ለማግኘት ሞክረን ነበር። መልስ አልሰጡንም። የቀድሞውም እንዲሁ ነበሩ። የኢትዮጵያ መንግስትን ለማግኘት በሞከርን ቁጥር የሚያጋጥመን የሸክላ ግድግዳ ነው።
አንጀላ ኩንታል የሲፒጄ የአፍሪካ ፕሮግራም ዳይሬክተርነቱን ሥራ በቅርቡ ስትረከብ እንደ አዲስ ኃላፊ ግንኙነቶችን ለመፍጠር ብዙ መጣሯንና እስካሁንም እንዳልተሳካላት ነግራኛለች። ይሁን እንጂ ከተለያዩ ማንነታቸውን መጥቀስ ከማትፈልጋቸው ታማኝ ከምትላቸው የሀገር ውስጥ ምንጮችና ናይሮቢ በሚገኘው የሲፒጄ ቢሮ አማካኝነት ቡድኑ የኢትዮጵያ ሁኔታዎችን በቅርብ እንደሚከታተልና የተጨበጠ መረጃ እንደሚያገኝ ገልጻለች። የኢትዮጵያ ባለሥልጣናት ዛሬ ኤልያስ ገብሩና አናንያስ ሶሪ የሚባሉ ጋዜጠኞችን ማሰራቸው ተዘግቧል።
አድማጮች ከመጨረሻው የትንታኔ ርዕስ ላይ ደርሰናል። ወደ አዲስ አበባ ነው የሚወስደን። ኢትዮጵያ በትራፊክ አደጋ ምክንያት በሚሞቱ ሰዎች ብዛት በዓለም ቀዳሚ መሆኗ ተነግሯል። በአዲስ አበባ ብቻ እስካለፈው ዓመት ግንቦት ወር ከ300 በላይ ሰዎች በትራፊክ አደጋ ሕይወታቸውን ሲያጡ ከ600 ሚሊዮን ብር በላይ የሚገመት ንብረት መውደሙም ታውቋል። መለስካቸው አምሃ ዝርዝሩን አድርሶናል።
ዛሬ በዓለም አቀፍ ደረጃ በትራፊክ አደጋ የሞቱትና የተጎዱ ሰዎች የሚታሰቡበት ዕለት ነው። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ዕለቱን ዛሬ በልዩ ሁኔታ ሊያከብር ያቀደ ይመስላል። ትኩረቱን ያደረገውም በታዳጊ ወጣቶች ላይ ወይንም በተማሪዎች ላይ የትራፊክ አደጋን ለመቀነስ በሚሰራ አንድ መንግስታዊ ያልሆነ ድርጅት ላይ ነው። ይህ ሴቭ ዘ ኔሽን የተሰኘ ማህበር በአምስት አዲስ አበባ ውስጥ በሚገኙ ትምህርት ቤቶች አካባቢ ስራውን እያከናወነ ይገኛል። አንዱ ስራው ፍላጎቱ ላላቸው ታዳጊ ወጣቶች የትራፊክ ማስተናገድ ስልጠና እየሰጠ ተማሪዎች ወደ ትምህርት ቤት በሚገቡበትና በሚወጡበት ጊዜ ከትራፊክ ፖሊስ አባላት ጋር በመሆን የትራፊክ ፍሰቱን ያለ አደጋ ማቀላጠፍ ነው። ለእነዚህ ታዳጊ ወጣቶች በኤምባሲው የምስክር ወረቀት የሰጡት የኤምባሲው የሕዝብ ጉዳዮች መኮንን ዴቪድ ኬኔዲ የእነዚህ ወጣቶች አገልግሎት ለሚኖሩበት ህብረተሰቡም ሆነ ለሀገሪቱ ምን ያህል ዋጋ እንዳለው በመግቢያ ንግግራቸው ጠቁመዋል።
Unfortunately, we all also know that Ethiopia has the highest traffic fatality rate in the world.
አለመታደል ሆኖ ኢትዮጵያ በትራፊክ አደጋ ምክንያት በሚከሰት ሞት ከዓለም ከፍተኛ ቦታ መያዟን እናውቃለን። ስለሆነም የናንተ የእያንዳንዳችሁ ጥረት ይህንን አደጋ በመቀነስ በአዲስ አበባ እንደዚሁም በምትኖሩባቸው መንደሮችና በሀገራችሁ ደህንነታችሁ የተጠበቀ እንዲሆን የምታደርጓቸው አስተዋጽኦዎች አሉ።
ሴፍ ዘ ኔሽን የተሰኘው ማህበር የትራፊክ አደጋን ለመከላከል የተለያዩ ስራዎች የሚያከናውኑባቸው ትምህርት ቤቶች ኢትዮ ፓረንትስ ስኩል ኦፍ ፓራጎን፣ ፀሐይ ጮራ፣ ምስካይ ህዙናን መድኃኔዓለም እና ኢየሩሳሌም የተባሉት ትምህርት ቤቶች ናቸው። ሴፍ ዘ ኔሽን ፍላጎት ያላቸውን ታዳጊ ወጣት ተማሪዎችን የትራፊክ ማስተናገድ ስልጠና ከመስጠት ሌላ አሽከርካሪዎቹም የሚሳተፉበትን ዘዴዎች በተግባር ያውላል። የሴፍ ዘ ኔሽን መስራች አቶ ምስጋናው ቢመረው፣
ሌላው የምናደርገው ቦርድ ነው። መንገድ ላይ የሚቀመጥ ቦርድ አለ፣ ተንቀሳቃሽ ነው። ጠዋት ተማሪዎች ሲገቡ ይወጣል፣ ከሰዓት በኋላ ደግሞ ሲወጡ ደግሞ ይወጣል። በቀን ሁለት ጊዜ ያወጡታል። ያ ማለት ምንድን ነው? ከሩቀት አሽከርካሪዎች ሲመጡ ይህንን ትራፊክ ምልክት ያዩታል። መልእክቱም በጣም አስደሳች ነው። በመንገድ ላይ ሲያሽከረክሩ ልክ የእርስዎ ልጆች በመንገድ ላይ እንዳሉ አድርገው ይሁን የሚል ነው። ሁሉም ወላጅም ሆነ አሽከርካሪ ያየዋል ይህን ምልክት። ያንን በሚያይበት ጊዜ ከላይ ጀምሮ አቀዝቅዞ መኪናውን ፍጥነት ቀንሶ ይመጣል። ተማሪዎች እንደወጡም ሌላ ማሳወቂያ መንገድ አድርገነዋል፣ ይህን ቢልቦርድ። በዚህም ይህን ፕሮጀክት ከጀመርን ጀምሮ ምንም አይነት አደጋ አልደረሰም፣ ለአንድ ዓመት አደጋ አልደረሰም እና ውጤታማ መሆኑን ማየት ችለናል።
አቶ ምስጋናው እንደገለጹት ከሆነ ለእነዚህ ትምህርት ቤቶች ማህበሩ ትኩረት የሰጠው አብዛኞቹ ትምህርት ቤቶች በዋና መንገዶች አጠገብ በመሆናቸው ነው። የተለያዩ መረጃዎች እንደሚያሳዩት ከሆነ በኢትዮጵያ የትራፊክ አደጋ በተለያዩ ምክንያቶች በሚያስደነግጥ መጠን እየተከሰተ ነው። አቶ ምስጋናው ቢመረው ከእነዚህ መረጃዎች በመጥቀስ በአዲስ አበባ ብቻ እስከ አለፈው ግንቦት ወር የሆነውን ይናገራሉ።
በአዲስ አበባ ላይ በእርግጥ ከፍተኛ አደጋ አለ። አዲስ አበባ ላይ 323 ሰው በ9 ወር ውስጥ ህይወቱን አጥቷል። ይሄ ከግንቦት በፊት በነበረው 9 ወር ከዛ በፊት በነበረው 323 ሰው በትራፊክ አደጋ ህይወቱን አጥቷል። ይሄ ከትራፊክ ማኔጅመንት ኤጀንሲ ያገኘ ነው መረጃ ነው። ከትራንስፖርት ሚኒስቴር ያገኘ ነው መረጃ ነው። እና አደጋው ከፍተኛ ነው። አዲስ አበባ ላይ በንብረት ላይ በ9 ወር 668 ሚሊዮን ኢትዮጵያ ብር የሚሆን የንብረት ውድመት እንደደረሰ ትራፊክ ማኔጅመንት ኤጀንሲ ላይ ካገኘ ነው፣ ከጋዜጦችም ከሌሎችም ካገኘ ነው ከሶርሶች ላይ ይህንን ማወቅ ችለናል።
በአዲስ አበባም ሆነ በሌሎች የሀገሪቱ ክፍሎች ለሚደርሰው የትራፊክ አደጋ ብዙ ምክንያቶች እንዳሉ የታመነ ቢሆንም ግንባር ቀደም ተጠቃሾቹ ግን አሽከርካሪዎች መሆናቸውን የትራፊክ ፖሊስ መኮንኖች ብዙ ጊዜ ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። ቀዳሚው ዘገባ ወቅታዊውን የዩናይትድ ስቴትስ ፖለቲካ ይመለከታል።
በዩናይትድ ስቴትስ ምክር ቤት ያለፉት ጥቂት ቀናት በተመራጩ ፕሬዝዳንት ዶናልድ ትራምፕ የሽግግር አካሄድ ላይ ትኩረት ባደረጉ እንቅስቃሴዎች እየተመሉ ሆነው አልፈዋል። በምርጫዎቹ ድል በድል ሆነው የተመለሱት ሪፐብሊካኑ አባላት የተመራጩን ፕሬዝዳንት የሽግግር አካሄድ ትክክለኛነት በመቆም ሲከራከሩ ቆይተዋል። ዲሞክራቶቹ በበኩላቸው ከገጠማቸው ታሪካዊ ሽንፈት በኋላ ወደፊት ምን ማድረግ እንደሚገባቸው አርቀው መመልከትም ጀምረዋል። የቪኦኤዋ ካትሪን ጂፕሰን ከዩናይትድ ስቴትስ ምክር ቤት ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
አዲስ ተመራጩ ምክትል ፕሬዚደንት ማይክ ፔንስ ቀድሞ በነበሩበት የዩናይትድ ስቴትስ ምክር ቤት እየተመላለሱ ጉብኝት እያደረጉ ናቸው። የቀድሞ የምክር ቤት አባል መጪውን ፕሬዚደንት ትራምፕንና በዚህ ሳምንት ወደ ስራቸው የተመለሱትን የሪፐብሊካኑን ፓርቲ የምክር ቤት አባላት የሚያገናኙ ቁልፍ ድልድይ ሊሆኑ ተስፋ ያደርጋሉ።
በጣም እንተማመናለን። ለፕሬዝደንታዊ ምረቃው ግሩም የሆነ የአባላት ስብስብ ይዘን እንደምንደርስ በጣም እንተማመናለን። ከመምሪያውና ከመወሰኛው ምክር ቤት መሪዎች ጋር በህብረት እንሰራለን። ጦር ኃይላችንን እንገነባለን። ምጣኔ ሀብታችንን እናነቃቃለን። በጠቅላላው አሜሪካን እንደገና ታላቅ እናደርጋታለን።
በድጋሚ የተመረጡት የተወካዮች ምክር ቤት አፈ ጉባኤ ፖል ራያን በበኩላቸው በግዙፉ የተወጠነው አጀንዳ ገና ጅምር ላይ መሆኑን ጠቁመዋል።
የሽግግሩን ወቅት ገና መጀመራችን ነው። ስለዚህ በሽግግሩ አፈጻጸም እቅድ ዙሪያ ከአዲሱ አስተዳደር ጋር መስራት መጀመራችን ነው ማለት ነው።
ይሁን እንጂ የሽግግሩ የመጀመሪያ ሳምንት አካሄድ በውስጥ ሽኩቻ፣ በባልደረቦች መቀያየርና በትራምፕ ሽግግር ላይ በተነሱ ነቀፈታዎች ምክንያት ዝግ ብሎ ነው የቆየው። የመምሪያው ምክር ቤት የአናሳኑ ዲሞክራቶች መሪዋ ናንሲ ፔሎሲ
Naming Steve Bannon as his chief strategist is an alarming signal that President-elect
ተመራጩ ፕሬዝደንት ስቲቭ ባነንን ዋና የስትራቴጂ አማካሪያቸው አድርጎ ሾመዋል። ይህ በምርጫ ዘመቻው ወቅት ሲያቀነቅኑት በነበረው በጥላቻ የተመላና ከፋፋይ ራዕይ ለመግፋት የቆረጡ ስለመሆናቸው በአሳሳቢ መንገድ ፍንጭ የሚሰጥ ነው።
ሁለቱ ወገኖች ጋዜጠኞች ካሜራ ፊት ሲሆኑ በጋራ የሚያስማሟቸውን ጉዳዮች እየዳሰሱ መሆናቸውን በብዛት ያውሱ እንጂ ናንሲ ፔሎሲ በኋላ ከተመራጩ ምክትል ፕሬዚደንት ማይክ ፔንስ ጋር በተወያዩበት ወቅት ይህንኑ ስጋታቸውን አጥብቀው እንዳሳሰቧቸው ነው የተጠቆመው።
We had a straightforward conversation about how we can work together on infrastructure.
ባለፈው ሳምንት ከተመረጡ ፕሬዝዳንት ጋር ያደረኩትን ውይይት ተከትሎ የመሰረተ ልማት ጉዳዮችን፣ የህፃናት እንክብካቤ ጉዳዮችን በተመለከተ እንዴት ተባብረን መስራት እንደምንችል በግልጽ ተነጋግረናል።
ይሁን እንጂ የምክር ቤት አናሳኖች ዲሞክራቶች መሪዋ ፔሎሲ ራሳቸው በአመራራቸው ላይ ፈተና ተደቅኖባቸዋል። ፓርቲው መራጮችን በይበልጥ ለመድረስ የሚያስችሉ አዳዲስ መንገዶችን መዳሰስ ጀምሯልና በካፒቶል ህንጻ ውስጥ ተመራጩ ምክትል ፕሬዚደንት ካሁኖቹ የዲሞክራቲክ ፓርቲው መሪዎች ጋር ሲወያዩ፣ ደጁ ላይ ደግሞ ብዙዎች የፓርቲው የወደፊት ተስፋ አድርገው የሚያያቸው የቨርመንቱ ሴኔተር በርኒ ሳንደርስ ወደፊት ምን መደረግ እንዳለበት ደጋፊዎቻቸውን ሲያነጋግሩ ነበር።
ዶናልድ ትራምፕ won the election for a number of reasons. But one of the reasons
Donald Trump ያሸነፉት በብዙ ምክንያቶች ነው። ይሁንና በእኔ አስተያየት ለድል ያበቃቸው አንዱ ምክንያት ዲሞክራቲክ ፓርቲው ራሱን ማስተካከል አለመቻሉ ነው።
በርኒ ሳንደርስ የሰራተኛውን መደብ መራጮች መሳብ ይችላሉ ብለው ደጋፊዎቻቸው ተስፋ ጥለውባቸዋል። በአሁኑ ምርጫ ዶናልድ ትራምፕን የመረጡ የሰራተኛው መደብ አባላት ከአራት ዓመታት በኋላ ለተሻለው ፓርቲ እጩ ድምጻቸውን እንዲሰጡ ማስተባበር እንችላለን ብለው ይተማመናሉ። በዚህ ሁኔታ ኮንግረሱ ከመልሶች ይልቅ በእንጥልጥል ያሉ በርካታ ጥያቄዎችን ይዞ ለአንድ ሳምንት ረፍት ይዘጋል። ዲሞክራቶች አዲስ አመራራቸውን ፍለጋ፣ ሪፑብሊካኖች ደግሞ የትራምፕ አስተዳደርን ሽግግር ሁኔታ እየጠበቁ ይቆያሉ።
የጥያቄው መልስ ተከታዩ ቅንብር ነው። ለጥያቄው መልስ በቅርቡ የተጠናቀቀውን የአሜሪካ ምርጫና ምርጫው ለአሜሪካ ለራሶ እንዲሁም ሀያል እንደመሆኗ ለዓለምና በተለይም በአፍሪካ ፖሊሲ ላይ የሚኖረውን አንደምታ ይመለከታል። የአድማጮችን ጥያቄ የሚመልሱት አንድ ለዲሞክራት ሌላው ለሪፐብሊካን ፓርቲ ድምጻቸውን የሰጡ ሰይድ ሐሰን በኬንተኪ መርሲ ስቴት ዩኒቨርሲቲ የኢኮኖሚክስ ፕሮፌሰር፣ አቶ ተሾመ ቦርጎ የአካውንቲንግ ባለሙያና አልፎ አልፎ በኢትዮጵያ ድረገጾች ላይ የፖለቲካ ጉዳዮችን በመገምገም የሚጽፉ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት።
አመሰግናለሁ ፕሮፌሰር ሰይድ ሐሰን እንዲሁም አቶ ተሾመ ቦርጎ። እንግዲህ በዚህ በተጠናቀቀው የአሜሪካ ምርጫ ላይ ለአድማጮቻችን ጥያቄ መልስ ልትሰጡ ነው ፈቃደኛ የሆናችሁት። በቅድሚያ የእናንተን አመለካከት ልውሰድ ስለ ምርጫው። የምርጫው ውጤት ፕሮፌሰር ሰይድ ተስማምቶታል?
አይ እኔ አጠቃላይ በዚህ የትራምፕ ምርጫ አይመቸኝም። ክሊንተንም በጠቅላላ ተመቸኝችኝም ነበር፣ ትራምፕም እንደዚሁ አልተመቸኝም። በአጠቃላይ ስመለከተው የአሜሪካ ሕዝብ ለውጥ ፈልጓል። ሁለቱ ፓርቲዎች እርስ በርሳቸው እየተወጋገሩ እየተዘራጠጡ ምንም ሳይሰራ ቆየ ለብዙ ዓመታት። አንዱ እሱ ነው። ሁለተኛ ደግሞ እኔ በተለይ እኔ ባለሁበት ሀገር ሰዎቹ የሚሉ ሳዳመጣቸው ይሄ የክሊንተን እና የቡሽ ዳይናስቲ ስርወ መንግስት በቃል እኛ ፈለገውን እንመርጣለን እንጂ እነሱ እየተመላለሱ ሊገዙን አይገባም የሚል ስሜት አላቸው። የሚስተር ትራምፕ መመረጥ ግን ትክክለኛ ብዬ ነው አልገምትም።
ከዛም መገምተው እንግዲህ ለሂለሪ ክሊንተን ነው ድምፆን የሰጡት ብዬ ነው የማስበው።
አዎ ለችግር ሆኖብኝ እጅ ለክሊንተን መርጫለሁ።
መልካም። አቶ ተሾመ ቦርጎ ግን ለዶናልድ ትራምፕ እንደመረጡ ነው የገባኝ።
ትክክል ነው። ግን ያው እኔም ብሆን ብዙም ሪዛልቱ አልተመቸኝም። ሪፐብሊካን ፓርቲዎች እደግፋለሁ። ሌላ ሴኔተር ቴድ ክሩዝ የሚባል ነበረ፣ ለሱ ነበረ መጀመሪያ እንዲያሸንፍ የፈለግ ነው። ግን ያው ምርጫ ነው፣ ሁለት ከሁለት አንዱ መምረጥ አለብን እና እኔ ብቻ ሳይሆን አብዛኛው የአሜሪካ ሕዝብ እንደዛ አይነት ሁኔታ ላይ ነበረ። ጋሉፕ የሚባል የጥናት ድርጅት ወደ 51% ለትራምፕ እና 61% ሂለሪ አንፌቨረብል ማለት እንደማይፈልግ የአሜሪካ ሕዝብ ገልጾ ነበረ። ግን ከሁለቱ አንዱ ዘ ሌሰር ኦፍ ቱ ኢቪልስ እንደሚሉት ማለት ነው፣ ከሁለቱ አንዱ መምረጥ ሆኖብን አንዳንዶቻችን ሂለሪ መርጠናል፣ አንዳንዶቻችን ደግሞ ትራምፕን መርጠናል። ግን አብዛኛው ለፓርቲው ነው ብዙ አብዛኛው ህዝብ የመረጠው ብዬ ነው የማስበው።
እንደው ወደ አድማጮች ጥያቄ ሳልገባ አንድ ላነሳም ወደው ምንድን ነው ሂለሪ ክሊንተን በፖፑላር ቮት በህዝብ ድምጽ የላቀ ነው ያገኙት። አሁን ዛሬ እንደምናየው ውጤቱን ከአንድ ሚሊዮን በላይ ህዝብ ከትራምፕ ይልቅ ለሳቸው ድምፁን ሰጥቷል። ትራምፕ ግን የተመረጡት ኤሌክትራል ኮሌጅ በተባለው ስርዓት ነው። ስለዚህስ ምን አመለካከት አሉት ፕሮፌሰር ሰይድ?
እንግዲህ በቃ ከዚህ በፊትም ሁሉ አለ። አልጎር እና ቡሽ በተወዳደሩበት ጊዜ በፈረንጅ አቆጣጠር በ2000 አልጎር በብዙ በሁለት ነው በሶስት ሚሊዮን የበለጠ መርጡት እንትን ቡሽ ተመርጧል። እና ይሄ የአሜሪካ ሲስተም ነው፣ የቆረቆሯት ሰዎች ያስቀምጡ ነው። እና ብዙ ተጠንቷል። የምናልባት በተለይ አልጎርና የቡሽ ጊዜ በነበረበት ጊዜ ይህ ነገር ተነስቶ ለየትኛው ይጠቅማል ለየትኛው ይጎዳል በሚለው እንትም እና ብዙም አልገፋም። እንደዚህ ያሉ ደግሞ የአሜሪካ ሕግ ለመቀየር ኮንግረሱም ፕሬዚደንቱም ሁሉም ተተስማማ በኋላ እንደገና 50ዎቹ ስቴቶቹ ጋር ተወስዶ ከ50ዎቹ ስቴቶች 75% የሚሆኑት ማጽደቅ አለባቸው። ስለዚህ አስቸጋሪ ስለሆነ በዚህ ሕግ መኖር ስላለባቸው አሁንም ትራምፕ ስላሸነፈ ክሊንተን የክሊንተን ደጋፊዎችም በዛ መገዛት አለባቸው በአይን እየመኩኝ።
አቶ ተሾመ ቦርጎ እዚህ ላይ የሚጨምሩት አለ?
አዎ ፕሮፌሰር ያለው አብዛኛው ትክክል ነው። ያው ህጉ ነው፣ የሀገሩ ህግ ነው። ግን ማወቅ ያለብን ነገር በምስራቅና በምዕራብ ጠርፍ ነው አብዛኛው የአሜሪካ ህዝብ የሚኖረው እና በዚህ ቦታ ውስጥ ከተማዎች ናቸው ፖፑላር ቮት ብዙውን ጊዜ ወደ ዴሞክራቲክ ፓርቲ ነው የሚሄደው እና ፕሮፌሰር እንዳሉት ከዚህ በፊትም የተፈጠረ ነገር ነው፣ አዲስ ሁኔታ አይደለም። ግን ይሄ ፖፑላር ቮቱን ራሱ ትራምፕ መጀመሪያ እየመራ ነበረ። ሊነጋ ሲል ካሊፎርኒያ የመጨረሻው ስቴት ምዕራብ ጠርፍ ያለች የእሷ ሲቆጠር ነው የሂለሪ ማለፍ የጀመረው። ብዙ ወደ ከተማ ለስራ ከሜክሲኮ የመጡ ወደ ሳውዘርን ካሊፎርኒያ የፈለሱ ብዙ ህዝቦች አሉና ካሊፎርኒያ በብዙ ሚሊዮን ያሸነፈችው ሂለሪ እና ለሱ ሲጨመር ነው እንጂ መጀመሪያ ሳይጨመር ትራምፕ ያሸነፈ ነበረ። ዋናው ነገር ግን ያው የሀገሩ ህግ ስለሆነ ኪለወት ድረስ በሱ ነው የሚኬደው።
ትንሽ ለየት ያለች አስተሳሰብ አለኝ።
እሺ።
እርግጥ ነው አብዛኛው ህዝብ የሚኖረው የአሜሪካ ህዝብ የሚኖረው አገሪቱ በምስራቅና በምዕራቡ በኩል ነው እና ትልቅ ከተማዎች ነው። ግን በእነዚህ ቦታዎች የሚኖረው ህዝብ በኢኮኖሚም ቢሆን በስነ ልቦናም በምንም በጣም የሰለጠነ ነው። መካከል ያለው እኔ ቦታ ያለው ደግሞ ወደ ኋላ የቀረ ነው። አስተሳሰቡ ሁሉ ወደ ኋላ ነው። በገበሬ ነው። ኮሌጅም ያልተመረቀ ነው። ኮሌጅ ያልገባ ነው። ስለዚህ በሁሉም ነገር ወደ ኋላ ነው። ሀገሪቱ ተመጣጠነ እድገት የላትም እና ተማርኩ የሚለው ሰው እና እውቀት አለኝ ወይም ሀብትም አለኝ የሚለው በካሊፎርኒያ እና በኒውዮርክ ምናምን የመሳሰሉት ሀገር ነው የሚኖረው እና የዚህ ልዩነት አለ። የባህልና የስነ ልቦናዎች የሀብት ችግሮች አሉ። ዋናዎቹ እነሱ ናቸው።
እስቲ ወደ አድማጭ ጥያቄ እንሂድና ሰፋ ወዳለው ወደ ትራምፕ አሁን እንግዲህ ወደ ትራምፕ ፖሊሲ ነው የምናመራው፣ እንዲሁም ሽግግራቸውም ላይ እንወያያለን። አንድ የአድማጭ ጥያቄ አለ ላሰማችሁ።
ቪኦኤ ሰላም ለእናንተ ይሁን በማለት ዛሬ በተመራጭ ፕሬዚዳንት ዶናልድ ትራምፕ ላይ ላቀርብ የፈለግኩት ጥያቄ ምንድን ነው፣ ዶናልድ ትራምፕ አሜሪካንን ወደ ቀደመ ታሪኳ ወደ ቀደመ ነገሯ እንመልሳታለን ብለዋል። ይሄን ሲሉ ዶናልድ ትራምፕ ሁለት ጥያቄዎች ናቸው ያሉት። ዶናልድ ትራምፕ ወደ ቀደመ ነገሯ የሚመልሷት አሜሪካንን ወደ ቀደመ ነገሯ ስናስባት በዘረኛነትና በተለያየ ሁኔታ ተይዛ የነበረች ሀገር እንደሆነች እናውቃለን እና ወደ ቀድሞ ወደ ቴክሳሶች ለምሳሌ ያ የቴክሳስ ኮፍያ አድርጎ በሽጉጥ ሲተኳኮሱ የተለያየ ሁኔታ ሲሆን ጥቁሩን በገፍ ሲያሰቃዩ የጥቁር አምባገነንነት የነጭ አምባገነንነት የገነነበትን ጊዜ ነው የምናውቀው ከነ ማርቲን ሉተር ኪንግ ትግል በፊት ወደ እሱ ለመመለስ ነው ያሰቡት። ሁለተኛው ጥያቄ ደግሞ ዶናልድ ትራምፕ አሁን የዲፕሎማቲክ ግንኙነት ሲያደርጉ ፕሬዚዳንቱ ነው ከሌሎች ጋር ግንኙነትን ሲፈጥሩ በምን አይነት ሁኔታ ነው የሚፈጥሩት? ፊት ለፊት ንግግር ሲያደርጉ ከመሪዎች ጋር በጉባኤ መካከል ንግግር ሲያደርጉ በኢንተርናሽናል ስብሰባ ላይ እንዴት ነው የሚሆኑ? እኚህ ሰው ይወጡታል ብላችሁ ታስባላችሁ? ያለፉትም ለምሳሌ በካምፔናቸው ጊዜ በመከላከያ፣ በኢኮኖሚ፣ በውጭ ግንኙነት በኩል አማካሪዎች ሊኖራቸው ይችላሉ። ግን በተናጠል በሚያደርጉት ግንኙነት ይህንን ነገር ሊወጡት ይችላሉ ወይ እንደነ ፕሬዚዳንት ኦባማ?
የተከበራችሁ አድማጮቻችን፣ የጥያቄው መልስ ዝግጅት ክፍል ሁለት በነገው ዕለት ይቀርባል። እንድትከታተሉ ከወዲሁ እንጋብዛለን።
አድማጮች፣ ወደ መጨረሻው ቅንብር እናልፋለን። በነገራችን ላይ ቀደም ሲል ስለ ታላቁ ሩጫ በመጽሔት እንዘግባለን ብለን ነበረ። በሰዓት እጥረት ምክንያት ወደ ነገ አዛውረነዋል። አሁን ቀጣዩ ኢትዮጵያ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ታሪካዊ የዘር እህል ማከፋፈል ተግባር የ1 ቢሊዮን ዶላር ወጪ እንዳዳነ ሪሊፍ ዌብ ዘገበ፣ ኒውስዊክ ላይ የወጣ ጽሑፍ ለትራምፕ የአፍሪቃ ፖሊሲ ሀሳብ አቀረበ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኢትዮጵያ በታሪኳ ባልታየ ሁኔታ ሰፊና አድናቆትን ያተረፈ የዘር እህል ማከፋፈል ተግባር መፈጸሟን የተባበሩት መንግስታት ድርጅት የምግብና የእርሻ ድርጅት እንደገለጸ ሪሊፍ ዌብ የተባለው የድርጅቱ ድረገጽ ጠቁሟል። የምግብና የእርሻ ድርጅት እንዲሁም ከ25 በላይ የሚሆኑ መንግስታዊ ያልሆኑ ድርጅቶችና አገልግሎቶች በስድስት ክልሎች 377 ወረዳዎች ላይ በሀገሪቱ ታሪክ ባልታየ መጠን 32 ሚሊዮን ቶን የሚሆን የዘር እህል ለማከፋፈል እንደቻሉ ድረገጹ ዘግቧል። የተከፋፈለው የእህል ዘር ኤልኒኖ ባስከተለው ድርቅ ምክንያት ተሟጦ የነበረውን የእህል አቅርቦት እንደመለሰ፣ ገበሬዎች ራሳቸውን ችለው የራሳቸውን እህል ለማምረት በመቻላቸውም የኢትዮጵያ መንግስትና የሰብአዊ ረድኤት ማህበረሰብ ወደ 1 ቢሊዮን ዶላር የሚጠጋ ገንዘብ ለማዳን መቻላቸውን ድረገጹ ጠቁሟል። የዓለም የእርሻ ድርጅት መንግስታዊ ያልሆኑና ሌሎች ድርጅቶች ለእያንዳንዱ ቤተሰብ ያከፋፈሉት የእህል ዘር መጠን 30 ኪሎ ሲሆን አምስት አባላት ላሉት ቤተሰብ ለ10ና ለ11 ወራት ያህል የሚያዘልቅ መኸር ሊያስገኝለት እንደሚችል የሪሊፍ ዌብ ድረገጽ ዘገባ ጠቅሷል። ለአንድ ቤተሰብ የ10ና 11 ወራት የሚሆን ምግብ ለማቅረብ 864 ዶላር የሚፈጅ ሲሆን ለእያንዳንዱ ቤተሰብ የዘር እህል ለማከፋፈል የሚፈጀው ወጪ ግን 230 ዶላር ብቻ እንደሆነ ጽሑፉ ገልጾ በዚህ መርሃ ግብር ምክንያት በመኸር ወቅት 1.5 ቢሊዮን ለሚሆን ቤተሰብ ለ10ና ለ11 ወራት ሊሰጥ ከነበረው የዘር እህል ወጪ 950 ሚሊዮን ዶላር ለማዳን እንደተቻለ ጠቁሟል። ወደ ዩናይትድ ስቴትስ እናመራ ደግሞ በአትላንቲክ ካውንስል የአፍሪካ ማዕከል ተባባሪ ስራ አስኪያጅ ኬስሊ ሊሊ ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በአፍሪካ ላይ የሚኖራቸውን ፖሊሲ አስመልክቶ ያቀረቡት ጽሑፍ በኒውስዊክ መጽሔት ድረገጽ ላይ ወጥቷል። በመጪው ጥር ወር ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚደንት እንደሚሆኑ አሜሪካና የተቀረው ዓለም በተገነዘበበት በሆኑ ወቅት ሊገጥሙ የሚችሉ የፖሊሲ ተግዳሮቶችን ማጤን አስፈላጊ እንደሆነ አስገንዝበዋል። ተመራጩ ፕሬዚደንት በምርጫ ዘመቻቸው ወቅት የውጭ ፖሊሲን በሚመለከት ብዙም ያቀረቡት ራዕይ ባይኖርም ስራ ሲጀምሩ ዩናይትድ ስቴትስ በአፍሪቃ ላይ ያላት ጥቅምን በሚመለከት ከባድ ተግዳሮቶች ይገጥሟቸዋል። ከዓለም እጅግ ፈጣን በሆነ መልክ በማደግ ላይ ካለችው አፍሪቃ ጋር አጋርነት የማጠናከር የአሜሪካ ጸጥታንና የኢኮኖሚ ጥቅምን የማራመድ እድልም ይኖራቸዋል ሲል ኒውስዊክ መጽሔት ድረገጽ ላይ የወጣው ጽሑፍ ያወሳል። ጽሑፉ አያይዞም አሸባሪነትንና አለመረጋጋትን መዋጋት በቋፍ ላይ ያለው የአፍሪቃ ኢኮኖሚ እድገት ስር እንዲሰድ ማድረግና የብሔራዊ ጸጥታ ጥቅምን ከዲሞክራሲያዊነት ዓላማ ጋር ማስታረቅ የሚሉት ሶስት ነጥቦች የትራምፕ አስተዳደር ትኩረት ሊሰጥባቸው እንደሚገባ አስገንዝበዋል። ዩናይትድ ስቴትስ በመላ አፍሪቃ ከባድና ዘላቂ የሆኑ የጸጥታ ተግዳሮቶች ተደቅኖባታል። ዋና ዋና አጋር የሆኑ የአፍሪቃ ሀገሮችን ከማናጋት አልፎ ወደ ዩናይትድ ስቴትስና ወደ አውሮፓ ግጭት ሊያሸጋግር የሚችለው አሸባሪነት ጉዳይ በትራምፕ አስተዳደር ወቅት ቀዳሚ ቦታ ማግኘት አለበት ይላል ጽሑፉ። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ከሊቢያ እንዲጠፋ ከማድረግ ጋር ተያይዞ የሀገሪቱ መንግስት ብቃት እንዲገነባ እንደሚያስፈልግ ገልጿል። ቦኮ ሐራም የተባለው ናይጄሪያ ያለው እስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰረው የአማጽያን ቡድን በሀገሪቱ ሰሜን ምስራቅ ክፍል የማመስ ተግባሩን ቀጥሏል። አልሸባብ የተባለው ከአልቃይዳ ጋር ግንኙነት ያለው ጽንፈኛ ቡድንም ሶማሊያ ውስጥ በሚያሳስብ ሁኔታ እያንሰራራ ነው። እነዚህና በትራምፕ አስተዳደር ወቅት ሊከሰቱ የሚችሉ ሌሎች አደጋዎች ከምንኖርበት ዓለም ጋር የተሳሰሩ እንጂ የተነጠሉ ነገሮች አይደሉም። በብሔራዊ ድንበሮች የሚወሰኑም አይደሉም። ስለሆነም ዩናይትድ ስቴትስ ከአፍሪቃ የሚነሳውን የአሸባሪነት አደጋ ለመዋጋት ትገደዳለች ሲል ኒውስዊክ መጽሔት ላይ የወጣው ጽሑፍ ያስረዳል። ደቡብ ሱዳንን በመሳሰሉት ሀገሮች የሚካሄደው ውጊያ ምንጭ የሆነውን ግጭት ለማስወገድም ዩናይትድ ስቴትስ መጣር ይኖርባታል። ወሳኝ የሆነውን ሰብአዊ ረድኤት ከማቅረብ አልፎ ፖለቲካ ላይ የተመሰረተውን ግጭት በዲፕሎማሲያዊ መንገድ ለመፍታትም መጣር እንደሚያስፈልግ ጽሑፉ አስገንዝቧል። በኢኮኖሚ ረገድ ደግሞ አፍሪቃ ከዓለም በከፍተኛ ፍጥነት እያደጉ በመሄድ ላይ ያሉ አገሮች ይገኙባታል። ከዓለም ግዙፍ የሆኑ ነዳጅ ዘይትን፣ ነሐስን፣ ብረታ ብረትንና ወርቅን የመሳሰሉ ያልተነኩ እምቅ ሀብቶች እንዳሏትም የሚታወቅ ነው። በዓለም ደረጃ ያለው የሥራ ኃይል የጀርባ አጥንት የሚሆኑ ወጣት አፍሪቃውያን ብዛትም እያደገ ነው። ዘመናዊ ቴክኖሎጂም አፍሪቃ ውስጥ እየተስፋፋ ነው። አፍሪቃውያን በሕክምና፣ በባንክ፣ በቱሪዝምና በመጓጓዣ እጅግ ዘመናዊ የሆነ ቴክኖሎጂን እየተጠቀሙ ናቸው። የኬንያ መዲና ናይሮቢና የናይጄሪያ ኢኮኖሚ ማዕከል ሌጎስ ወጣት አፍሪቃውያን አፍላቂነታቸውን የሚተገብሩባቸው ከተሞች ሆነዋል። በሌላ በኩል ደግሞ ናይጄሪያን በመሳሰሉት ሀገሮች በነዳጅ ዘይት ዋጋ መውረድ ምክንያት ኢኮኖሚያቸው አሽቆልቁለዋል። የአፍሪቃን የኢኮኖሚ እድገት በመደገፍ የአሜሪካ የንግድ ተቋማት በአፍሪቃ የመዋለ ንዋይ ማፍሰስ እድል እንዲያገኙ ያመቻል። ገና ያልተነኩት የአፍሪካ ኢኮኖሚ ዘርፎች የአሜሪካ ምርቶች ኢላማ ሊሆኑ ይችላሉ። የቻይና ኩባንያዎች ይህን ከተረዱ ውለው አድረዋል ሲል ኒውስዊክ ድረገጽ ላይ የወጣው ጽሑፍ ያስረዳል። የብሔራዊ ጸጥታ ጥቅምን ከዲሞክራሲያዊ ዓላማዎች ጋር ማስታረቅን አስመልክቶ ጽሑፍ ሲያብራራ ፕሬዚደንት ኦባማ ከሰባት ዓመታት በፊት በጋና ምክር ቤት ቀርበው ባደረጉት ንግግር ለአፍሪቃ የሚያስፈልጉት ጉልበተኛ መሪዎች ሳይሆን ጠንካራ ተቋማት ናቸው ባሉት መሰረት ያስተዳደራቸው የአፍሪቃ ፖሊሲ መሰረት ዲሞክራሲና መልካም አስተዳደር እንዲሆን አድርጓል ይላል። ባራክ ኦባማ ፓወር አፍሪካ በሚል ራዕይ በአፍሪካ ኤሌክትሪክ መብራት እንዲስፋፋ 7 ቢሊዮን ዶላር የሚያስወጣ እቅድ መቀየሳቸው፣ ለመጀመሪያ ጊዜ ዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ እንዲሁም ሁለት የዩናይትድ ስቴትስና የአፍሪካ የንግድ መድረክ ስብሰባ ማካሄዳቸው አፍሪካን በሚመለከት ካከናወኗቸው ስኬቶች መካከል የሚጠቀሱ ናቸው። በመጪው ጥር ወር ስልጣን የሚይዘው አዲሱ አስተዳደር ታዲያ ዩናይትድ ስቴትስ በአፍሪካ ላይ ያላት ብሔራዊ ጥቅም በአህጉሪቱ ዲሞክራሲና መልካም አስተዳደር ከማጠናከር ጋር ያለውን ሚዛን እንዴት እንደሚጠብቅ ማጤን ይኖርበታል ይላል ጽሑፉ። ትራምፕ እንደ ፕሬዝዳንት ብዙ አፍሪካውያን ስለሚገኙባቸው ስደተኞችና ስለ ሙስሊሞች የተናገሩትን ማስታረቅ ይኖርባቸዋል። ከሳራ በመለስ ባሉት የአፍሪካ ሀገሮች ብቻ 250 ሚሊዮን ሙስሊሞች ይገኛሉ። ከአፍሪካ ጋር መስራቱን እንዲቀጥል ማድረግም ይኖርባቸዋል ሲል ኒውስዊክ መጽሔት ድረገጽ ላይ የወጣው በአትላንቲክ የአፍሪካ ማዕከል ተባባሪ ስራ አስኪያጅ ኬስሊ ሌሊ ያቀረቡት ጽሑፍ ይመክራል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነችን ለፕሮግራሙ እናመሰግናለን። አድማጮች፣ ፕሮግራማችን እያገባደድን ነው። ቀደም ሲል አንድ ያልተነበበ ዜና ላሰማና ልዝጋ። በሩሲያ የሚታገዙ የሶሪያ መንግስት አውሮፕላኖችና መድፎች በአሌፖ ሽምቅ ተዋጊ ይዞታ አካባቢ የሚያደርጉትን ጥቃት እያፋፋሙ ናቸው። የመልሶ ማጥቃት እርምጃው ከተጀመረ አንስቶ ቢያንስ 65 ሰዎች እንደተገደሉ ዋና ቢሮ ብሪታንያ ውስጥ የሆነው የሶሪያው ሰብአዊ መብት ተቆርቋሪ አስታውቋል።
ሽበት ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ ሰዓቱ ቢደርስ መንጫሽ።
የእኛም ፕሮግራም መዝጊያ ሰዓት ደርሷል። አድማጮች፣ ከባልደረባዬ ሰለሞን ክፍሌ ጋር ያስተናገድኳቸው አዲሱ አበበ ነኝ። ፕሮግራሙን የመራችልን ብርሃን ኃይሉ። በእኛ በኩል ሰላም፣ ደህና ደሩ እንላለን። ቀጥሎ በትግርኛ ቋንቋ የሚተላለፈው ፕሮግራም ይቀጥላል። ደህና ደሩ።
ባላይኖቼ አትሰውሪያቸው ትራቡ ትራቡ ሱሶነሽባቸው አይና ባላይኖቼ አትሰውሪያቸው ትራቡ ትራቡ ሱሶነሽባቸው የዘገየሽበት ምን ይሆን ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ የዘገየሽበት ምንድነው ምክንያቱ ምን ይሆን ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ እንዳንቺ የሚናፈቅ ከወዴት ይመጣል ይመጣል ፍቅርሽ ቁም ነገርሽ ልብን ይመስጣል ረሃብ ልማቴ ለኔ ግብ ያንቺ ነሽ አንቺ ነሽ ካጠገብ ያትቲ ያኔ ማረፊያንሽ ናፍረዋላይኖቼ አትሰውሪያቸው ትራቡ ትራቡ ሱሶነሽባቸው ናፍረዋላይኖቼ አትሰውሪያቸው ትራቡ
ናቸው።